የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ ታህሳስ 15 2011 ዓ.ም ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ።
ታናሽ ወንድሜ ነው፣ 23 ዓመቱ ነው። ወንድሜ እንደ መከል ባደረጉት አገሩ ሰላም ነበርና ውጭ ቁጭ ብሎ ጫማ ሲጠርግ ነበር።
በሌላ ዜና በምዕራብ ወለጋ ዞን የአማራ ብሔር ተወላጆች ብሔር ተኮር ጥቃት እየደረሰብን ነው አሉ።
ግን አሁን በዛ መሀል ላይ ያው እየተሰቃየን ያለ ነው እንጂ መከላከያ እስካሁን አልገባም። ግን አሁን ዘግቷል ምናምን ይሉናል። ትክክለኛ መሆኑን እርግጠኛ መሆኑን አላወቅንም።
በሙሉ ዘገባ ሁለቱንም እንመለስበታለን። በሌላ ዘገባ በምዕራብ ኦሮሚያ በአባ ቶርቤ ስም ተደራጅቶ የክልሉ ባለስልጣናትና ፖሊሶች ላይ ግድያ በመፈጸም የሚንቀሳቀስ ቡድንን በቁጥጥር ስር መዋል መጀመሩን የኦሮሚያ ፖሊስ ኮሚሽነር ገለጸ። ቃለ ምልልስ ይዘናል። ወደ ድሬዳዋ አምርተን ሰሞኑን በድሬዳዋ ዩኒቨርሲቲ የነበረውን ግጭት እንቃኛለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁኝ። የዩናይትድ ስቴትስ መንግስት ቢያንስ እስከፊታችን ሐሙስ ካለበለዚያም ለመጪው በርካታ ቀናት ሳምንታትም በከፊል ዝግ እንደሚሆን ተገልጿል። የመንግስቱ ከፊል መዘጋት ምክንያት ፕሬዚዳንት ዶናልድ ትራምፕ ከጠየቁት ሀገሪቱ ከሜክሲኮ ጋር በምትዋሰንበት ድንበር ላይ የግንብ አጥር ለማቆም የሚያስችል ወጪ ያካተተ በጀት አለማፈግፈጋቸውና ዴሞክራቱ እንደራሴዎች ደግሞ ግንብ የማቆም ሀሳብን በጽኑ መቃወማቸው መቀጠላቸው ነው። ፕሬዚዳንቱ ዛሬ ባወጡት የትዊተር መልእክታቸው ዴሞክራቶቹ ቀደም ባሉት ጊዜያት ይዘውት በነበረ አቋም በድንበሩ ላይ የግንብ ወይም የአጥር ቋሚ መከለያ እንዲኖር አጥብቀው ሲደግፉ ቆይተዋል ብለዋል። ሀሳቡን የተቃወሙት የእርሳቸው የምረጡኝ ማዕከላዊ ጉዳይ ከሆነ በኋላም መሆኑን ጠቁመዋል። በሌላ በኩል የህግ መወሰኛ ምክር ቤት ሁለተኛ ዲሞክራት አባል የኢሎኒ ዴክ ደርቢን ከትላንት በስቲያ ቅዳሜ በትዊተር ገጻቸው ባሰራጩት ቃል ትራምፕ መንግስቱን ለመዝጋት የወሰኑት ኋላ ቀር ለሆነና የመካከለኛ ዘመን የወሰን ላይ ግንብ ሲሉ ነው፣ ትርጉም የለሽና የጭካኔ እርምጃ ብለውታል። የተወካዮች ምክር ቤቱና ዋይት ሀውስ ቤተ መንግስት በበጀት ጉዳይ ባለመስማማት መንግስቱን በከፊል ወደ መዝጋት ሲሄዱ ባለፉ አምስት ዓመታት ውስጥ የአሁኑ ለአራተኛ ጊዜ መሆኑ ነው። እስራኤል የፊታችን ሚያዝያ ውስጥ አጠቃላይ ምርጫ እንደምታካሄድና ከሴኔቷ ወይም የተወካዮች ምክር ቤቷን እንደምትበትን የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፓርቲ ዛሬ አስታወቀ። በጠቅላይ ሚኒስትር ኔታንያሁ የሚመራው ጥምረት በውስጥ መከፋፈል ተቀስፎ ለወራት የዘለቀ ሲሆን በሐማስ ከሚመራው ጋዛ ሮኬቶች ለሚወነጨፉ ሮኬቶች የመንግስቱ ምላሽ ደካማ ነው በሚል የመከላከያ ሚኒስትሩ አቪግዶር ሊበርማን በቅርቡ ስልጣናቸውን ለቀዋል። ኢንዶኔዥያ ውስጥ ከትላንት በስቲያ በደረሰው የሱናሚ ማዕበል የሞቱ ሰዎች ቁጥር ዛሬ ወደ 373 ማሻቀቡን የሀገሪቱ የአደጋ አያያዝ ባለስልጣናት አስታወቁ። የባንተን ክፍለ ሀገር የባህረ ጠረፍ አካባቢ ማዕበሉ ከመታት በኋላ ከሁለት ቀናት በኋላም እስከ ዛሬ ከመቶ ሰው በላይ የት እንዳለ እንደማይታወቅና ቢያንስ 1459 ሰው መጎዳቱን የኢንዶኔዥያ የአደጋ ስራ አመራር ብሔራዊ ቦርድ አመልክቷል። ሱንዳ የሚባለው ሰርጥ አካባቢ ያጥለቀለቀው ከትላንት በስቲያው ሱናሚ 681 መኖሪያ ቤቶችን ጨምሮ ወደ 1000 የሚሆኑ ህንጻዎችንና ግንባታዎችን ጉዳት አድርሷል። የቀድሞ የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ በይፋ ከሚታወቀው የገቢ ምንጭ ውጪ ንብረት ይዘዋል ያለ አንድ የሀገሪቱ የጸረ ሙስና ችሎት ዛሬ የሰባት ዓመት እስራት ፈርዶባቸዋል። አድማጮች፣ ለሰዓቱ ያዝናቸው አጠር አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ። ትላንት አንድ በጉልበት ስራ የሚተዳደር ወጣት ሲገደል፣ ዛሬ ደግሞ የአእምሮ ጤና እክል ያለበት ወጣት ተገድሏል ይላሉ የዓይን እማኞች። ትላንትናና ዛሬ ከተማዋ በከፍተኛ የጦር መሳሪያ ድምጽ ስትታመስ መቆየቷንም ነዋሪዎች ይገልጻሉ። የአካባቢው ኮማንድ ፖስት በበኩሉ የመከላከያ ሰራዊት ማንንም አልገደለም ብሏል። ናኮር መልካ ከነቀምቴ ዝርዝሩን ይዟል።
ዛሬ በጊምቢ ከተማ የመከላከያ ሰራዊት በከፈተ ተኩስ የሁለት ሰው ህይወት ማለፉን በአካባቢው የነበሩ የዓይን እማኞች ለቪኦኤ ተናገሩ። ከረፋዱ 6 ሰዓት አካባቢ ልዩ ቦታው ደባባንስ የሚባል ቦታ ላይ የአእምሮ ጤና ችግር ያለበትን ግለሰብ በመከላከያ ኃይል በተተኮሰ መሳሪያ መሞቱን በአካባቢው የነበሩ ግለሰቦች ተናግረዋል። ይህ ግለሰብ ጌታቸው እንደሚባልም ነግረውኛል። በዚህ ስፍራ ላይ የነበረ ሌላም ግለሰብ መቁሰሉን ገልጸዋል። መከላከያ ሰራዊቱ ብዙ ወጣቶችን እንደያዘና ከተማ ውስጥ ማንም እንዳይቀሳቀስ ማድረጉንም እንዲሁ ገልጸውልኛል። ትናንት ረፋቱ 5 ሰዓት ገደማ በከተማው በተከፈተው ተኩስ ነው የቀን ስራ የሚሰራው ወጣት በጥይት የተመታው ይላል ስሙ እንዳይጠቀስ የተናገረ ግለሰብ።
ሁሴን አህመድ የሚባል ወጣት ህይወቱ አልፏል። እድሜው ከ23 እስከ 25 ቢሆን ነው።
የሟችን ታላቅ እህት ብርቄ አህመድ አናግሬ ነበር።
ታናሽ ወንድሜ ነው። 23 ዓመቱ ነው። ወንድሜ እንደ መከል ባደረጉት አገሩ ሰላም ነበርና ውጭ ቁጭ ብሎ ጫማ ሲጠርግ ነበር። ብዙ ሰዎች የመሳሪያ ድምፅ ሲሰሙ ደንግጠው ሲሮጡ ነበር።
በከተማው ከረፋቱ 5 ሰዓት ጀምሮ እስከ ቀኑ 9 ሰዓት የሚተኮሰው ከባድ መሳሪያ ሳያባራ መቆየቱን ሌላ ስሙ እንዲጠቀስ ያልፈለገ ግለሰብ ነግሮኛል። የሁለት ሰዎች ህንጻም በዚሁ መሳሪያ ተደብድቧል ብሏል።
አሉ በከናን ላሎ ድዋ አፍሬ ተች ባሪ ቦጆሎ ተላለ ኩ አፍሬ ኦልታል ሞራ
04 ቀበሌ በመሄድ 14 የሚሆኑ ወጣቶችን ይዘው ልብሳቸውን አስወልቀው በዱላ ሲደበድቧቸው ነበር። ወጣቶቹ አሁንም እዛው ናቸው፣ አልተለቀቁም።
በተከፈተ ጊዜ በድንጋጤ ሲሮጡ የነበሩ 2 ግለሰቦች በውስጥ ወድቀው እግራቸው ላይ ጉዳት መድረሱንም የዓይን እማኙ ተናግሯል። በጊምቢ ሆስፒታል የሕክምና ድጋፍም እንደተደረገላቸው ጭምር አብራርቶልኛል። በከተማው ብዙ የመከላከያ ሰራዊት የያዙ ተሽከርካሪዎች እየተንቀሳቀሱ ነው ያለው ይህ ግለሰብ ትናንት ቁጥራቸው ትንሽ የማይባሉ ወጣቶች በመከላከያ ሰራዊቱ መወሰዳቸውንም ገልጿል።
ባገኘሁት መረጃ በከተማው ተኩስ አለ። ሰዎች እንደሚሉት ተኩሱን የከፈተው መከላከያው ኃይል ነው። የአንድ ሰው ሕይወትም አልፏል። ለምን ወደ ተኩስ እንደገቡ ለማጣራት አልቻልኩም። መሳሪያው ከተማ ውስጥ በመተኮሱ የከተማው ነዋሪ ተሸብሯል፣ ስጋትም ገብቶታል።
በከተማው አሁንም ቢሆን የተረጋጋ ሁኔታ አለመኖሩንና ነዋሪዎች በስጋት ከቤታቸው ሳይወጡ እንደዋሉ የዓይን እማኞች ተናግረዋል። ጠዋት በፖሊስ መኪና ሰዎች ወደ ስራ እንዲገቡና አገልግሎቶች እንዲጀመሩ ጥረት ቢደረግም ከሰዓት የከፈተ አንዳችም ሰው እንደሌለም ነግረውኛል። ከጊምቢ ከተማ አቅራቢያ በሚገኘው አሮጂ የገጠር ቀበሌ ውስጥ አንድ 65 ዓመት አዛውንት በመከላከያ ኃይል ተመቶ የሕክምና ድጋፍ እየተደረገለት መሆኑን የዓይን እማኞች ተናግረዋል። በጊምቢ ከተማ ከንቲባ የሆኑት አቶ ቤሳ ጨቤሳ ተኩሱ ሲከፈት ከተማ ውስጥ እንዳልነበሩ ገልጸው ድርጊቱን በተመለከተ እንዲህ ብለው ነበር። በጊምቢ ከተማ በመከላከያ ሰራዊት ተፈጸመ ስለተባለው ግድያ የአካባቢው ኮማንድ ፖስት አዛዥ ኮሎኔል እልሁ እንዲህ ብለውኛል። ኦነግ በአካባቢው ስለሆነው ነገር የሚያውቀው ጉዳይ ካለ ለማጣራት አመራሩን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ ናኮር መልካ ነቀምቴ።
ናኮርን በአድማጮቻችን ስም አመሰግናለሁ። ናኮር ትሰማኛለህ? 1-2 ጥያቄዎች ላቀርብ ፈልጌ ነው።
አዎ፣ አዲሱ እየተሰማኝ ነው።
በከመከላከያ ሰራዊት የተተኮሰ መሳሪያ የሰውት እንዳጠፋ ገልጠህልናልና ከመከላከያ ሰራዊት ለመተኮሱ ምን ያህል አረጋግጣል ናኮር?
የአይን ማኝት እንደነከሪ መኪናው በከተማው እንቅስቃሴ ሲያደርግ ነበረ። አራት ቁራን አንዱ ሙሉ ሰራዊት የያዘ ሌሎቹ ባዶ ገብቶ ነበር። ከዛ ወደ አምስት ሰዓት ገደማ ሰባት ቁራኖች ከተማ ውስጥ እያሰሙ ነው የገቡት። ቁራኖቹ ላይ የተጻፈው የታርጋ ቁጥር የመከላከያ መኪና እንደሆነ ያመለክታል። የአይን ማኝት ከኦራሉ የሚተኮስ ተኩስ ነው ወጣቱን የገደለው የሚል መልስ ነው የሰጡኝ። ወጣቶቹን እንደገደለ የአይን እማኝ ነገሩ።
መልካም። የታፈሱ ወጣቶችም አሉ ብለኛል። ምን ያህል ናቸው? ስንት ወጣቶች ታፈሱ? ለመሆኑ ዋናው መነሻ ምክንያቱ ምንድን ነው ተባለ? ስለ እሱ ተጨማሪ ነገር ትነግረናለህ?
ጥሩ። ዛሬ ከረፋዱ ስድስት ሰዓት ጀምሮ ከተማው በተኩስ ሲናወጥ እንደነበረ የአይን እማኞች ነግረውኛል። የተኩሱም ምክንያት በግልጽ የተገለጸ ባይሆንም ከኮሎኔሉ መረዳት እንደቻልኩኝ በከተማው የኦነግ እንቅስቃሴ አለ ተብሎ ስለሚታሰብ እነሱን ለመቆጣጠር የተደረገ መሆኑን ነው ከኮሎኔሉ አነጋገር መረዳት የሞከርኩት። በከተማው የሚገኙት ወጣቶች ከተማው እንዳይቆሙ የመከላከያ ሰራዊቱ ጥረት ሲያደርግ ነበረ፣ ከመንገድ ላይም እያባረራቸው ነበር። በዚህ ምክንያት ምናልባት መንገድ ላይ ይቆሙ የነበሩ ወጣቶች ማስታቸውን ለማረጋገጥ ወደ ካምፓቸው ሰው የወሰዷቸው እንደሆነ ነው አንዱ የአይን እማኝ
ቁጥሩ።
ትናንት ዛሬ ቁጥራቸው በግልጽ ይህ ነው የተባሉ ወጣቶች አይደሉም የታሰሩት። የትናንትን አልነበሩም የአይን እማኝ። ትናንት ግን 14 ወጣቶች ናቸው በግንቢ ከተማ 04 ቀበሌ አካባቢ ታስረው ካምፕ ውስጥ ያሉት። እነዚህ ወጣቶች ዛሬም እንዳልተለቀቁ ነው ከአይን እማኝ ለመረዳት ይቻላል።
መልካም ናኮር። ግን ጠዋት ነው እንግዲህ ዛሬ ይሄን ሪፖርት የላክልን። አሁን ደግሞ ከምሽት 3 ሰዓት አልፏል ኢትዮጵያ ውስጥና ግንቢ እንደው በአሁን ሰዓት ምን ትመስላለች ባጭሩ?
ግንቢ ከጭር ብላለች። ማለትም የሰው እንቅስቃሴም አይታይም ከተማ ውስጥ ማለት ነው። የመከላከያ ሰራዊቱ ግን በብዛት እየተንቀሳቀሰ ነው። በኦራል እንዲሁም በስዊኤች በእግርም እንቅስቃሴ እያደረጉ ነው። ወጣቶቹ ከመንገድ ዞር ብለዋል። ማንም ሰው መንገድ ላይ አይታይም። የንግድን፣ የትራንስፖርትን፣ የሌላም አገልግሎት አይታይም። መንግስት ሰራተኛም ወደ ቢሮ አልገባም ዛሬ። ሆኖም ጠዋት ላይ ወደ ቢሮ እንዲገቡ በፖሊስ መኪና ድምፅ ማጉያ እንቅስቃሴ ሲደረግ ነበረ፣ ጥሪ ሲቀርብ ነበር። ያንን ጥሪ ተከትሎ ግን ከሰዓት ስራ የገባ አንድም ሰው አይታይም። አንድም አይነት አገልግሎት አልተጀመረም። ከተማ ውስጥ የሚታዩት እንደመንገድኩት ሰራዊት ብቻ ናቸው። በመሳሪያ ተመቶ የሞተው ወጣትም ቤተሰቦች የደረሱት ከአራት ሰዓት ቆይታ በኋላ ማለት ነው። ወጣቱ የተገደለው ጠዋት 6 ሰዓት ሲሆን የቤተሰቦቹ ደርሰው አስከሬኑን ከዛ ከመንገድ ላይ ያነሱት ወደ 10 ሰዓት ገደማ እንደሆነ ነው የአይን እማኞች የነገሩኝ። በመሳሪያ ተመታ ቁስ ላይ ነበረች ወጣት አለች፣ ክብሬ ታምሩ ትባላለች። እሷም ወደ ሆስፒታል ተወስዳ የሕክምና እርዳታ እየተደረገላት መሆኑን ሰምቻለሁ። በአጠቃላይ ግንቢ ከተማ ስጋት የተላበሰ እንደሆነ ነው የሚታየው።
መልካም ናኮር።
ጥሪ ተቀብሎ ወደ ስራም የገባም አካል የለም። ነገ ምን እንደሚከሰት አናውቅም። አዲስ ነገር ካለ
እውነት ነው እንግዲህ የነገው ሁኔታ ነገ እናወራለን። የዚህ የወጣቱም የቀብር ስነ ስርዓት ራሱን የቻለ ሂደት ይኖረዋል። ሁኔታዎች ሊለወጡ ይችላሉ እና የጸጥታ ሁኔታ ማለቴ ነው። እግዜር ይስጥልኝ ናኮር። ነገ ተመልሰን እንመጣለን እንደ ሁኔታው።
እኔም አመሰግናለሁ።
አዲሱን የነቀምቴው ዘጋቢያችን ናኮር መልካን እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባችን ነው የምናልፈው። በምዕራብ ወለጋ ዞን የአማራ ብሔር ተወላጆች ብሔር ተኮር ጥቃት ደረሰብን አሉ። አስቴር ምስጋናው ዝርዝሩን ከባህር ዳር አሰናድታለች።
በምዕራብና ሆሮ ጉድሩ ወለጋ ዞኖች ውስጥ ባሉ አንዳንድ ወረዳዎች የሚኖሩ የአማራ ብሔር ተወላጆች ለአሜሪካ ድምጽ ስልክ በመደወል በታጠቁ ኃይሎች በሄር ተኮር የሆነ ጥቃት እየደረሰብን ነው ሲሉ ተናግረዋል። ስሜን መጥቀስ አልፈልግም ያሉት ደዋይ በሆሮ ጉድሩ ወለጋ ዞን ጃርቴ ወረዳ የሚኖሩ ሲሆን የዳውድ ኢብሳ ሰራዊቶች ነን እዚህ አካባቢ አማራ መኖር የለበትም ይላሉ እየደበደቡ መሳሪያችንም እየቀሙን ነው ያሉት ይላሉ።
ከሳታ ምስከን ጀምሮ ማለት ነው ማሳሪያ እየወሰዱ ነው የዳውድ ኢብሳ ወታደሩ ነው ያሉን። ያው መከላከያችን የኢትዮጵያ መከላከያ ሲቲ መስላሉ ግን መልካቸው ብቻ ያው ከዛ አንስተው እስካሁን መሳሪያ እየዘረፉ ነው ያሉት የደበደቡ ሰውንም ያው ያጠቃዩ ነው ያሉት። እና እኛውም በቃ አንድ እንጀራ ፍለጋ ነው የመጣን የአማራ ዜጋዎች ግን አሁን ደግሞ በቃ ጥቃት ላይ ደረሰብን እና ኃይለኛ ችግር ላይ ነው ያለነው። አሁንም እኛ የምንለው የወገን ያለን እና የዘመድ ያለን ነው የምንለው፣ ሌላ የምንለው ጉዳይ የለንም። እኛን የወያኔ ሰራተኞች ወይ የወያኔ አባላት ነው የሚሉን። የወያኔ አባል ሊሰራም ሆነ ሊታገልም ሆነ ሊናገርም ሆነ አይችልም ነው የሚሉን።
መከላከያ ገብቷል አልገባም?
መከላከያ ይገባላችኋል ይሉናል አልገባልንም። ግን አሁን በዛ መሀል ላይ ያው እየተሰቃየን ነው ያለ ነው እንጂ መከላከያ እስካሁን አልገባም። ግን አሁን ገብቷል ምናምን ይሉናል። ትክክለኛ መሆኑ እርግጠኛ መሆኑን አላወቅንም።
ሌላው ስማቸው እንዲጠቀስ ያልፈለጉ ደወይም ከዚሁ ዞን አቤር ጉንዱሮ ወረዳ ቱሉ ገና ከተማ የሚኖሩ ናቸው። በከተማው የመንግስት መዋቅር የለም እየተመራን ያለነው በታጠቁ ኃይሎች ነው። የነበሩት አመራሮችም ከታጠቁ ኃይሎች ጋር በመሆን እያስደበደቡንና እያስገደሉን ነው ይላሉ።
የታጠቁ ኃይሎች ኦነግረናሉ እዚህ በጠቅላላ በወረዳችን ማለት ነው። ይሄ ከተማው ላይ መጥተው በከተማ አስተዳደሩ ግብዣ አማካኝነት ነው የመጡት ተብሎ ህብረተሰቡን ትምህርት ስቁልን ብለን ያመጣናቸው ተባለ። ወጣን ሰማን በቃ እኛ አሁን በኋላ መከላከያ ሰራዊቱንና ሌላ የታጠቀ አንፈልግም እኛና የኦሮማ ልዩ ኃይል ነው እንበቃለን የሚል መልስ ሰጡ። ስብሰባው ላይ ያው አዳመጥን። ምንም መልስ መስጠትም አንችልም አዳምጠን ተበተን። ከዛ በኋላ ግን በተናጠል በቃ ሌት እየመጡ ያው እየከበቡ ታመራ ላይ እየተከበቡ ነው መሳሪያ ስልክ እያስወጡ ነው። ሲገቡ በይፋ ገብተው ስብሰባ አድርገው የሚሉ ሌላ ነው። አሁን በተዘዋዋሪ ሌት እየመጡ እንዴት ስልክ ያስፈታሉ ስንል አይ ወረጅን አይሰራም ግንቦት ሰባት ነው አሉ የሚባል መሰሰት። ግንቦት ሰባት እኛ ደግሞ ምን እንዲሆን አናውቅም።
የመንግስት መዋቅር እዛ አካባቢ አለ ማለት ይቻላል? አሁን
ኧረ እንዴ እንዲ ምን የመንግስት መዋቅር አለ ይባላል እንዲ? አሁን እኮ ምን የመንግስት መዋቅር አለ እንዴ? በወረዳ ደረጃ እኮ ስትገልም አሁን እኮ የተደራጀ ቡድን የሚመራ አይደል እንዴ? እየተደበደቡ ሰው እየተመታ እየሞተ እኮ ነው እንዴ። ለምሳሌ አንድ ጎጃሜ አሁን ተመቶ መሳሪያውን ወልደውት በአፍንጫው ደም እየመጣ ሆስፒታል ሄዷል። እንግዲህ ይሙት የተረፈ ብቻ ጉዳዩን አላወቁም እንጂ ማለት ነው። አገልግሎት አቁሟል። ወደ ወረዳ ስትሄጂም ፍትህ አታገኝም። ፖሊስ ጣቢያ ብትሄጂም ምን ወረዳ አስተዳደር ቢሮ ብትገቢ ምንም ነገር ያው እነሱም ወረዳው ራሱ አይገባም። ምላሽ መስጠት በጣም አስቸጋሪ ነው። እነሱ አሉ። ስለዚህ በቃ ፍርሃቱም ስላለ ነው መሰለኛ በአመራሮቹ ራሱ አይዘሩም እኮ
ከዚህ ጋር በተያያዘ እዚሁ አማራ ክልል በምዕራብ ጎጃም ዞን ሰከላ ወረዳ ውስጥ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ቁጥራቸው 185 የሆኑ ተማሪዎች በምዕራብ ወለጋ ዞን የሚኖሩ ወላጆቻችን በታጠቁ ኃይሎች ታፍነው እየተወሰዱብን በመሆኑ ትምህርታችንን መከታተል አልቻልንም በማለት ከሰሞኑ ባህር ዳር ከተማ ሰልፍ አካሂደው ነበር።
አባቴ ካሴ ጸጋ ይባላል። የወሰዱት ቅዳሜ ዕለት ነው። ፖሊስ ጣቢያ ትፈልጋል ብሎ ምናምን ቁጭ ብላ ነው ወስደውት ያለ ቅዳሜ ዕለት ቤቱ ባለበት ጊዜ። አሁን ከጠፋው ቅዳሜ የሚመጣውን ሳምንቱ ነው ቅዳሜ ዕለት የወሰዱት ነው። እስከዛሬ መፍትሄ የለውም። እስር ቤት ነው ይላሉ፣ ሁለት ሰው ደግሞ ሌላ ቦታ ነው ይላሉ። ያለበትን እኔ አላወቅኩም። አሁን በዛ ላይ ደግሞ ትምህርት የመማር አልቻልኩም። በቃ ሀሳቤ ከሱ ጋር ሆኖ ማለት ነው። እሱ ዘመድ ነበረች። የእሱን ባል ሊይዙት ሳለ በተኩስ እንደዚህ ቁጭ ብሎ ተኩሶ እዚያ አመለጠ። እሱ እንጂ እሱን ሊያፍኑት ሄደው ነበር በሰኞ ዕለት ማለት ነው። ሀሳቤም ችግሩን ትምህርት ላይ ሳይሆን ከሱ ጋር ነው ያለ ሀሳቤ።
ብዙ ናችሁ ልጆች?
አዎ።
ስንት ናቸው?
ስምንት።
ስምንት
ሁለቶች እንማራለን ከዚህ ሌሎች እዚያ ነው ያሉ ሁለት ህጻኖች ምናምን አሉ።
እናትህ አሁን ሰባት ልጅ ይዛ ነው የተቀመጠች ቤት ማለት ነው?
ቴዎድሮስ ኢትዮ ዘማርያም ባለልኝ የመጣሁትኝ ከሰከላ ነው፣ በአማራ ክልል ሰከላ ወረዳ ማለት ነው። ቤተሰቦች ደግሞ ወለጋ ነው ያሉት እና ቤተሰቦች እየላኩልኝ ነው የምማረው። ግን አሁን ግን በተፈጠረው የኦነግ የበላይነት እዛ ጋር ያለው ግጭት ማለት ነው መማር አልቻልኩም። የቤት ክራይ ምናምን ነገር ይኸው እስካሁን ድረስ አልተከፈለም። በቃ የማንም ስልካቸው ራሱ በፊት ላይ ሰርቶልኝ ነበረ። አሁን ግን በቃ ስልካቸውን ራሱ ማግኘት አልቻልኩም፣ ምንም ማንንም ማለት ነው።
ከአካባቢው የመንግስት አካላት ተጨማሪ መረጃ ለማግኘት ያደረግኩት ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የኦሮሚያ ፖሊስ ኮሚሽን ዛሬ ባወጣው መግለጫ በቄለም ወለጋ፣ በምስራቅና ምዕራብ ወለጋ እንዲሁም በሆሮ ጉድሩ አካባቢዎች የመንግስት ተቋማት አገልግሎት እንዲያቆሙ መደረጉንም የገለጸ ሲሆን የክልሉን ሰላምና ደህንነት በሚያፈርሱ አካላት ላይ እርምጃ ለመውሰድ ዝግጁ መሆኑን በመግለጫው አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከዚሁ ጋር በተያያዘ ተቃውሞ የቀረበበትና ግድያና ጥቃት እየተፈጸመብን ነው በሚል የተኮነነው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር የሆኑት አቶ ዳውድ ኢብሳ በጉዳዩ ላይ ምላሽ እንዲሰጡን ጠይቀናቸው ነበረ። ለጊዜው ምላሽ ከመስጠት እቆጠባለሁ ብለዋል። በተያያዘ በምዕራብ ኦሮሚያ በአባ ቶርቤ ስም ተደራጅቶ የክልሉ ባለስልጣናትና ፖሊሶች ላይ ግድያ በመፈጸም የሚንቀሳቀስ ቡድንን በቁጥጥር ስር መዋል መጀመሩን የኦሮሚያ ፖሊስ ኮሚሽን ገልጿል። የኮሚሽኑ ጄኔራል ኮሚሽነር አለማየሁ እጅጉ ዛሬ በሰጡት መግለጫ እንደተናገሩት በምዕራብ ኦሮሚያ የሚንቀሳቀሰው የታጠቀ ኃይል በ12 ፖሊሶች ግድያና 77ቱን በማቁሰል 29 ንጹህ ሰዎች ነፍስና 40 ሚሊሻዎችን በማቁሰል ተሳትፈዋል። 2072 ክላሽንኮቭ ጠመንጃ ከፖሊስ ጣቢያዎች ግምጃ ቤት መዝረፋቸውንም በመግለጫው ጠቅሰዋል። ዘጋቢያችን ሙክታር ጀማል ከኦሮሚያ ፖሊስ ኮሚሽነር አለማየሁ እጅጉ ጋር ቃለ መጠይቅ አድርጓል። በተከታዩ ዘገባ ይዳስሰዋል።
የኦሮሚያ ፖሊስ ኮሚሽን ጄኔራል ኮሚሽነር አለማየሁ እጅጉ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኑ በአድማጮች ስም በጣም አመሰግኖታለሁ። ኦሮሚያ ፖሊስ ኮሚሽን በዛሬው ዕለት መግለጫ ሰጥቷል። መግለጫው ምን ላይ ያተኮረ ነው? ምን ነበር?
እንግዲህ እንደምታወቀው በክልላችን በተለይ በምዕራብ አካባቢ ሰፊ ችግር እንደነበረና ያንን መካከል ወደ ሰላም ለመመለስ የሚደረገው ጥረት አለ። ግን ሰፊ ትዕግስት ሰፊ ጊዜ የወሰደ ትዕግስት የተወሰደ ነው እና ይሄን ብዙ መስዋዕትነት ያስከፈለው መስዋዕትነት የከፈሉበት ሁኔታ ነው ያለው። ንብረትም የወደመበት ሁኔታ ነው ያለው። ይህን ብቻም ሳይሆን መንገዶች ተዘግቶ የንግድ ስራ የተስተጓጎለበት ሁኔታ አለ። መዋቅሮች በተለይ ቄለም ወለጋና ሆራ ወለጋ ላይ ወረዳና ቀበሌ አካባቢ እንዲሁም ዞን አካባቢ መዋቅሩ በተረጋጋ ሁኔታ ህዝብን አገልገል ያልቻለበት ሁኔታዎች ነው የተፈጠሩት። እነኚህ በኦነግ ሸኔ የሚንቀሳቀሰው የገንዘብ ዝረፋም በተለያየ ቦታ ወደ 3 ሚሊዮን የሚሆን ገንዘብ ተዘረፈበት፣ የፖሊስ ጣቢያም ተገብቶ መሳሪያ የተዘረፈበት ሁኔታዎች አሉ። ይህን ወደ ቦታ መመለስ የፖሊስ ኃላፊነት ጸጥታ መዋቅር ኃላፊነት በመሆኑ ፖሊስ ያለበት ነቅተው የህግ የበላይነትን ለማስከበር ጥንቃቄና በቁርጠኝነት ማስራት እንዳለበት፣ ህዝቡም ከዚህ ፖሊስ ጎን እንዲሆን በትጋት መስራት እንዳለበት የታየበት ነው። ምክንያቱም ህብረተሰቡ በቆየ ቁጥር የዕለት ተዕለት ስራውን መስራት አልቻለም። በፖሊስ ላይም በመንግስት ላይም እምነት እያጣ የሄደበት ሁኔታ ያለ ትክክል ነው። ይህም ደግሞ ፖሊስ ዋናው አላማው ህግን ማስከበር፣ ህግ በላይነትን ማስከበር ከሆነ ድረስ ማንም ሀሳብ ያለው አይዲያ ያለው የተለየ አቋም ያለው ያለ ደም መፋሰስ ያለ ግጭት በመድረክ መነጋገር ማስታት የሚችልበት አገር አሁን የመጣውን ለውጥ ሰላምን ማስከበር አንዱ አጀንዳ ሆኖ ባለበት ምንም አይነት ደም መፋሰስ ሌለበት እኛን ለፖሊስ ሰላሙን ለማስከበር የህግ በላይነትን ማስጠበቅ ኃላፊነት እንደሆነ ፖሊሶችም በየደረጃ ያለው አመራርም አባልም ይህን አውቆ ስራውን በአግባቡ እንዲሰራ ህዝቡም ይህንን እንድተባበር የጀመራቸውን ትብብር በተለይ መንገዶች ሲዘጉ መዘጋት የለበትም ብለው በተለያዩ ዞኖች እንደ አብነት ከቢሮዎቹ ጥቂቱ ብቻ አካባቢ ምንጭ ለፍለ እና ሌሎችም ያልተከፋቸው ቦታ ላይ ህዝብ ተሳትፎ እጅግ በጣም ይጉለ ስራቁ አካባቢ ያለው ባሌ አስ አካባቢ ይሄንን እያልኩ ያለሁት ጅማም ይሁን ሌሎች አካባቢዎች የህዝቡ ትብብር በምዕራብ ምጣቱ ይሄ ችግር መቀጠል የለበትም ማስተካከል አለበት ብሎ የሚያነሳቸውን ህዝብ ሰፋ ባላንትን ሞራል እየሰጡ ወደ ሰላም የሚመለስበት መጨረሻ ላይ የሰላም ሂደቱ ምን ጊዜም ዝግ አይሆን የምፈለገው ሰላም ነው። መስዋዕትነት መከፈል በሌለበት ሰዓት ማንም ሰው መስዋዕትነት መክፈል የለበት። 12 ፖሊስ የሞቱበት ከዛም በላይ 77 እነሆን የቆሰሉበት ከህብረተሰብ ህይወት ያለፈበት በምንም ተአምር የሰላም ሂደቱን ማስቀጠልና በሰላም ሌሎች አሳይመንቶችን መስራት በሚቻልበት ሰዓት ይህ ችግር መፈጠር ስለሌለበት እኛ እንደ ፖሊስ የህግ በላይነትን ማንም ይሁማ ማስጠበቅ ኃላፊነታችን በመሆኑ በየደረጃ ያለው ፖሊስ አመራርና አባላት ይህን ተግባር ከግብ ማድረስ እና ከዚህ አልፎ የሚገኘውን ህጉ በሚፈቅደው ወደ ህግ የማቅረብ ስራውን ያለምንም ማቅማማት ህገ መንግስቱን የማስከበር እና ሰላሙን ማስከበር ኃላፊነቱን እንዲወጣ የምል ነው የዛሬው።
የዚህ ቡድን ስያሜና ሁኔታውና አሁን በቁጥጥር ስር ተጠርጥረው የዋሉ ሰዎች ሁኔታ ምንድን ነው? ይህን በተመለከተ አጠር አድርጎ ቢያነሱልኝ።
ሸክም ባለፈው ወራት ጃንፋጥር ወይም ባለሳምንት እያሉ የመስራትን የተጀመቱ ያሉትን ህይወታቸውን የጠፋበት ሁኔታ ነው ያለው። ሰሞኑን በህዝብ ተቆማም ብሔራዊ መረጃ ደህንነትም ከፍተኛ ጥረት በማድረግ ከጸጥታ አካላት ጋር በመሆን ቁጥጥር ስር መዋል የጀመሩበት አለ። እነኚህ ማንነትና ዋና መነሻቸው ወይም ማንነታቸው ራሱ በሂደቱ የሚገለጽ ሆኖ በምርመራ ላይ በመሆኑ ያኔ ላይ የሚገለጽ ሆኖ አሁንም ጠቆመው በተለያየ አቅጣጫ ህዝብን እየተባበረ ጥቆማ እየሰጠ ባለበት ስለሆነ ህዝብ ለአመል ተጠባቂ ታውቆ እየተሰራ ያለው መሆኑ እንድታወቅ
ጀነራል ኮሚሽነር አለማየሁ እጅጉ የኦሮሚያ ፖሊስ ኮሚሽን ኮሚሽነር ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ስላደረጉ በአድማጮች ስም በጣም ነው የማመሰግነው።
አመሰግናለሁ።
በዚህም ጉዳይ ላይ አስተያየት እንዲሰጡ የተጠየቁት የኦሮሞ ነጻ አውጪ ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ለጊዜው ይለፈኝ ሲሉ አስተያየት ከመስጠት ተቆጥበዋል። ወደ ተከታዩ አጠር ያለ ዘገባ ነው የምናልፈው። የትግራይና አማራ ክልሎች የእግር ኳስ ክለቦች በትግራይ ስታዲየሞች የሚካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግስት ኃላፊነት ይወስዳል አሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ ዛሬ በሰጡት መግለጫ እንደተናገሩት ስፖርት ከፖለቲካ ጋር የሚቀላቅሉ አካላት ሊኮነኑ ይገባል ብለዋል። ሙልጌታ አጽብሃ ከመቀሌ ተከታዩን ዘገባ አድርሶናል።
በትግራይና አማራ ክልል የሚገኙ ክለቦች በትግራይ ስቴዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግስት ኃላፊነት ይወስዳሉ ብለዋል የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል።
ከአማራ ክልል የሚመጡ የእግር ኳስ ክለቦች በደስታ ነው የምንቀበላቸው። በደስታ መቀበል ብቻ ሳይሆን ጨዋታቸውም በስፖርታዊ ጨዋነት በሰላም ውድድሩ ፉክሩ ተጠናቆ የፈለገው ውጤት ይሁን ምን ይሁን ምን ውጤቱ እኛም በደስታ እንደተቀበልናቸው በደስታም እንደምንሸኛቸው መግለጽ እንፈልጋለን።
የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል አመራሮች ጋር ባደረገው ውይይት የትግራይና የአማራ ክልል መንግስቶች ውድድሮች በሰላም ለማጠናቀቅ ኃላፊነት እንደሚወስዱ በሚዲያ ሊያሳውቁ ይገባል በተባለው መሰረት ነው መግለጫው የሰጠሁት ብለዋል ዶክተር ደብረጽዮን። ትግራይ ሰላሟን ጠብቃ የሌሎች ብሔር ተወላጆችም ተከብረው የሚኖሩባት ክልል ናት ያሉት ምክትል ርዕሰ መስተዳድሩ በስፖርት ላይ ለብቻው የሚፈጠር የሰላም ችግር አይኖሩም ብለዋል።
ይሄ ስፖርት የፖለቲካ ጨዋታ መጫወቻ መሆን የለበት የሚል አቋም ነው ያለን። ውድድር ነው፣ ህብረተሰቡን ለማዝናናት የሚጠቅም ነው፣ ለማቀራረብ እንጂ የሚያጣላም አይደለም። ስሜቶችም ቢኖሩ በቀላሉ ማርገብ ይቻላል። በሜዳው ላይ ሌላ ፖለቲካ ዓላማ መሳሪያ መሆን የለበትም ባይች ነን። ለዛ መጠቀሚያ ማድረግ እንደተጀመረ ግን እናውቃለን። ስለዚህ ይህን እኛ በከፍተኛ ደረጃ ነው የምናወግዘው። ለተንኮል ህዝብ ለህዝብ ለማበጣበጥ ወጣት ለወጣት ለማጋጨት የሚደረጉ እንቅስቃሴዎች በሙሉ ነው የምናወግዘው። በእኛም በኩልም የሚታዩ ለም ችግሮችንም ማስተካከል አለበት።
ቀድሞ የወጣ መርሃ ግብር እንደሚያሳየው ቀጣይ ሮብ በኢትዮጵያ ፕሪምየር ሊግ መቀለ 70 እንደርታ ከፋሲል ከነማ ጋር፣ በትግራይ ስቴዲየም በባህር ዳር ስቴዲየም ደግሞ ባህር ዳር ከተማ ከስሑል ሽረ ጋር ይጫወታሉ ተብሎ ይጠበቃል። ባለፈው ዓመት በኢትዮጵያ ፕሪምየር ሊግ በነበረው የስፖርታዊ ጨዋነት ጉድለት በትግራይና አማራ ክልል የሚገኙ የእግር ኳስ ክለቦች እርስ በርስ ሲገናኙ ጨዋታቸውን በገለልተኛ ሜዳ ይካሄድ ነበር። ይህ አካሄድ ለተጫዋቾች፣ ክለቦች፣ ደጋፊዎችና በጠቅላላ ህዝቡም ላይ መልካም ያልሆነ ስሜት እየፈጠረ ነው በማለት የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል ርዕሳነ መስተዳድሮች ባካሄደው ውይይት መሰረት የእግር ኳስ ክለቦቹ በ2011 የሚያካሄዱት ጨዋታ በየራሳቸውን ሜዳ እንዲያካሄዱ ተወስኗል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። አድማጮች እንግዲህ የዛሬው የካቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበሮ ነው። መልካም ምሽት። በነገው ምሽት የክርስማስ ወይም የፈረንጆቹ ገና እንገናኝ። ደህና ደሩ። That mean Christmas changes to
Kun Radio Sagale Amerikati.